the voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 28 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን።
I always say to young people, worry less about what you want to be and worry more about what you want to do.
እኔ ሁሌም ለወጣቶች የምለው ለምትሰሩት እንጂ መሆን ለምትፈልጉት አትጨነቁ ነው።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለማንዴላ ዋሽንግተን ፌሎሺፕ መርሃ ግብር ተካፋዮች እዚህ ዋሽንግተን ውስጥ ከተናገሩት የወሰድነው ነው።
እዚህ ፕሮግራም ላይ አንዱ አድቫንቴጅ በተለይ ቢዝነስ ላይ ለሚሰሩ ሰዎች አዲስ ሐሳቦች የሚሰሩ ከሆነ ፈንድ ያገኛሉ።
ሁሉም በብሔር በሃይማኖት በቦታ ያለውን አሁን በሚታየው ክፍፍል አገቡት ሁሉም አላንድ ኢትዮጵያ መስራት አለበት።
እንግዲህ ቻሌንጆች መጠናቸው ይለያይ ይሆናል እንጂ በተለይ ቢዝነስ እና ኢንተርፕረነርሺፕ ትራክ ውስጥ ላለ ነው መጠኑ ይለያይ ይሆናል እንጂ ማንኛውም ስራ ላይ ቻሌንጆች አሉ።
ከወጣቶቹ አስተያየት የቀነጨብንም ነው። በአብይ ርዕስ ዝርዝሩ ይቀርባል። ከወጣቶቹ ጋር ሰፋ ያለ ውይይትም ይከተላል።
የሪዮ ኦሊምፒክ መክፈቻ ስነ ስርዓት ነገ አርብ ይካሄዳል። ዘገባ ይኖረናል። ሳይንስና ቴክኖሎጂ በሁለተኛው አጋማሽ ይቀርባል።
ንጉሱ ታምሬ ፕሮግራሙን ይመራል። አድማጮች፣ አሁን ወደ ዜናው ማለፋችን ነው። በኦሮሚያ ክልል ሰላማዊ ሰልፍ ለማድረግ ያሳወቀ አካል እንደሌለ የክልሉ መንግስት አስታወቀ። አዲስ አበባ ሐምሌ 28 በኦሮሚያ ሰላማዊ ሰልፍ ለማድረግ በይፋ ለክልሉ መንግስት ያሳወቀ አካል እንደሌለ የክልሉ ርዕሰ መስተዳድር አቶ ሙክታር ከድር ለራዲዮ ፋና ገለጡ። አቶ ሙክታር ዜጎች ሰላማዊ ሰልፍ በማድረግ ሐሳባቸውን የመግለጽ ህገ መንግስታዊ መብት ያላቸው መሆኑን በመናገር በአሁኑ ሰዓት ግን በሰላማዊ ሰልፍ ስም እየተላለፈ ያለው ጥሪ እውቅና የሌለው መሆኑን ተናግረዋል። ርዕሰ መስተዳድሩ በወቅታዊ ጉዳዮች ላይ ለጋዜጠኞች በሰጡት መግለጫ ሰሞኑን በማህበራዊ ትስስር ድረገጾች እየተላለፈ ያለው ጥሪን አስመልክቶ ማንኛውም ህጋዊ ቁመና ያለው አካል ሰላማዊ ሰልፍ ማድረግ ይችላል፣ ሆኖም ህጋዊ የሆነ አካል ሰልፉን በባለቤትነት በሙሉ ኃላፊነት መውሰድና አስፈላጊውን ነገሮች ማሟላት ይጠበቅበታል ብለዋል።
የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ቀደም ሲል የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ አቃቤ ህግ የመሰረተበትን የሽብር ወንጀል ክስ እንዲከላከል በይኗል። ተከሳሽ የመከላከያ ምስክሩን ይዞ እንዲቀርብም ተለዋጭ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል።
ፍርድ ቤቱ የፌዴራል አቃቤ ህግ በሚያዝያ ወር 2008 ዓ.ም በተከሳሹ ላይ የመሠረተውን የሽብር ክስ በአጭሩ ዘርዝሯል። የቀረበውን ክስ ከሽብር ወንጀል አዋጁና ከሌሎች ተገቢ ናቸው ካላቸው የሀገሪቱ ህጎች አኳያም የቀረበውን ክስ እንደመረመረ ችሎቱ አስታውቋል። በተለይም ከመረጃ ነጻነት አዋጁ አኳያ የቀረበውን ክስ እንደተመለከተው ገልጿል። ይህን አዋጅ ከክሱ አኳያ ሲመረምርም አቃቤ ህግ በተከሳሽ ላይ የመሠረተው ክስ ክልከላ ከተደረገባቸው ድንጋጌዎች አንጻር ያለውን ዝምድና እንደተመለከተም ተንትኗል። በመጨረሻም ፍርድ ቤቱ አቶ ዮናታን ተስፋዬ የሽብር ድርጊትን በማበረታታት ድንጋጌ ስር እንዲከላከል በይኗል። የፌዴራል አቃቤ ህግ በአቶ ዮናታን ላይ የመሠረተበት ክስ የኦሮሞ ነጻነት ግንባርን ዓላማ ለማስፈጸም በማሰብ ካለፈው ህዳር ወር ጀምሮ በኦሮሚያ ክልል የተለያዩ ክፍሎች ተጀምሮ ያላቸውን አመጾች በፌስቡክ አድራሻው በጻፋቸው ጽሑፎች አማካይነት ቀስቅሰዋል የሚል ነው የአቃቤ ህግ የክስ ማመልከቻ። ተከሳሽ የሽብር ቡድኑን ዓላማ ለማሳካት የአዲስ አበባና የኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላን ሽፋን በማድረግ በተለያዩ ወረዳዎች የተጀመረው አመፅና ብጥብጥ እንዲቀጥል እና ሌሎችን ለማነሳሳት አስቦ በሚጠቀምበት ድረገጽ ጽሑፎችን በመጻፍ በፈጸመው የሽብርተኝነት ድርጊት ለመፈጸም ማቀድ፣ ማዘጋጀት፣ ማሴርና ማነሳሳት ወንጀል ተከሷል ይላል። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ያቶ ዮናታን ተስፋይን የመከላከያ ምስክሮች ለመስማት ለጥቅምት 14 ቀን 2009 ዓ.ም ምረት ተለዋጭ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን ለዘገባው። የደቡብ አፍሪካው የአካባቢ ምርጫ ሂደት እንደሚያሳየው ተቃዋሚ ፓርቲዎች ከገዢው ፓርቲ ANC ይልቅ ብዛት ያለው ድጋፍ ማሳየታቸው ተገለጠ። እስካሁን በተቆጠረው ከግማሽ በላይ የመራጮች ድምፅ ገዢው የአፍሪካ ብሔራዊ ኮንግረስ ANC የመሪነቱን ስፍራ ቢይዝም የአፓርቴድ ፍጻሜ በነበረበት እንደ አውሮፓ አቆጣጠር 1994 የመሰለ ድጋፍ ግን አላገኘም። ተንታኞች እንደሚሉት በርካታ የሙስና ቅሌቶች መከሰታቸውና የህዝባዊ አገልግሎት አሰጣጡ የወረደ በመሆኑ ዘንድሮ ANC የሚቀናው አይመስልም። በትናንቱ ምርጫ ወደ 26 ሚሊዮን ህዝብ ወደ ድምፅ መስጫ ጣቢያዎች መሄዱም ታውቋል።
ከቀጣዩ ሳምንት የዛምቢያ የፕሬዝደንት የምክር ቤትና የአካባቢ ምርጫዎች እንዲሁም ውሳኔ ህዝብ ከተካሄዱ በኋላ የሀገሪቱን ሰላም ለማረጋገጥ ጠንካራ እርምጃ ሊወስዱ እንደሚችሉ ፕሬዝደንቱ ኤድጋር ሉንጉ አስታወቁ። ተቃዋሚዎችና ደጋፊዎቻቸውም ከአመፅና ከሁከት ስራዎች እንዲታቀቡ ፕሬዝደንቱ አስጠንቅቀዋል። ከገዢው የአርበኞች ግንባር ፓርቲ የሆኑት ሉንጉ ብሔራዊ ልማት ለአንድነት የተሰኘው ተቃዋሚ ፓርቲ ምርጫውን ካላሸነፈ ሀገሪቱን ለመበጥበጥ ማቀዱን ደርሼበታለሁ ማለታቸው ተሰምቷል። የተቃዋሚው ብሔራዊ ልማት ለአንድነት ፓርቲ ምክትል ኃላፊ ካኔሲየስ ባንዳ ከቪኦኤ ጋር ባደረጉት ቃለ መጠይቅ ግን የሉንጋ አነጋገር ያለመታደልና አሳዛኝም ነው ብለው ሲያበቁ የሀገሪቱን ሰላም ለማስጠበቅ ህገ መንግስቱ እያለላቸው በህዝቡ ዘንድ ውጥረትና ሽብር መንዛታቸው ከቶ ስለምን ይሆን ሲሉ ጠይቀዋል። ጠንካራ እርምጃ የሚሉትም ወደ ለብጥብጥ የሚዳርግ እንጂ ሰላምን አያመጣም ሲሉ አክለዋል የተቃዋሚው ፓርቲ ኃላፊ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዩናይትድ ስቴትስ ለሊቢያ የምታደርገው ወታደራዊ ድጋፍ እያደገ በመጣበት በአሁኑ ወቅት ፕሬዚዳንት ባራክ ኦባማ ሊቢያን ከእስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ለማላቀቅ ባለው ስትራቴጂ ዙሪያ ለመወያየት ዛሬ ሐሙስ ከከፍተኛ ወታደራዊና ብሔራዊ የደህንነት አማካሪዎች ጋር ሊገናኙ መሆኑ ተነግሯል። የሊቢያውን ብሔራዊ የአንድነት መንግስት ለመርዳት ከተባበሩት መንግስታት ድርጅት ጋር ባለ ስምምነት መሰረት ዩናይትድ ስቴትስ ሲርቴ አካባቢ ባለው ምሽጋቸው ላይ ተጨማሪ የአየር ጥቃት እያካሄደች ባለችበት በአሁኑ ወቅት ፕሬዚዳንት ኦባማ ፔንታጎን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር ውስጥ ከብሔራዊ የደህንነት ምክር ቤት አባላት ጋር ይገናኛሉ ተብሏል። ባለፈው ማክሰኞ ለጋዜጠኞች ማብራሪያ የሰጡት የፔንታጎኑ አፈቀላጤ ጄፍ ዴቪስ ፍጻሜው ተቃርቧል ብለው እዚያ ለመድረስም የብሔራዊ አንድነት መንግስቱን እንረዳለን ማለታቸው ተሰምቷል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ መንግስት ባለፈው ማክሰኞ ለዚካ ቫይረስ ክትባት ሙከራ የመጀመሪያውን ክሊኒክ መክፈቱ ተነገረ። ብሔራዊ የአለርጂና የተላላፊ በሽታዎች መቆጣጠሪያ መስሪያ ቤት ኃላፊ አንቶኒ ፋውቺ ናቸው ይህን ዜና ይፋ ያደረጉት። በዚህ ወቅት ባሰሙት ንግግር የዚካ ቫይረስ መተላለፍን ለመግታት የሚረዳ የዲኤንኤ ምርመራ ማድረጊያ ክሊኒክ መከፈቱ በጣሙን የሚያስደስት ነው ብለዋል።
የቱርክ ፕሬዚዳንት ሪሴፕ ኤርዶጋን ታይብ በቅርቡ ከተካሄደው መፈንቅለ መንግስት ሙከራ ጋር በተያያዘ ሰሞኑን በንግድ ተቋማት ላይ ሊዘምቱ ማሰባቸው ተነገረ። እነዚህ ዛቻ የተነጣጠረባቸው የንግድ ተቋማት በፕሬዚዳንት ኤርዶጋን እምነት መሰረት ተቀማጭነታቸው ዩናይትድ ስቴትስ ከሆኑትና በመፈንቅለ መንግስቱ እጃቸው አለበት ከሚሏቸው ታዋቂ የሃይማኖት መሪ ጋር ግንኙነት አለው። ኤርዶጋን እኒህን የሃይማኖት መሪ በአሸባሪነት ከመፈረጃቸውም በላይ ዩናይትድ ስቴትስ እጃቸውን ይዛ እንድትልክላቸው መጠየቃቸውም አይዘነጋም።
በመጨረሻም በአፍጋኒስታን ምዕራባዊ ሄራት ክፍለ ሀገር ውስጥ ተጠርጣሪ ነውጠኞች በአንድ የዩናይትድ ስቴትስና የአውሮፓ ህብረት የቱሪስቶች ቡድን ላይ ጥቃት ከፍተው 6 ላይ የመቁሰል አደጋ ማድረሳቸውን ባለስልጣናት አስታወቁ። የክፍለ ሀገሩ ፖሊስ ቃል አቀባይ ጄላኒ ፋራድ ለቪኦኤ እንዳስታወቁት ጎብኚዎቹ ከማዕከላዊ ባሚያን ክፍለ ሀገር ሲመለሱ ነው አጥቂዎቹ ሽሽቲ ሻሪፍ የምትባለው ቦታ ላይ ያገኟቸው። አንዲት ሴት ያለችባቸው ቁስለኞቹ በህይወት እንዳሉና ህክምናም እየተደረገላቸው መሆኑ ተገልጿል። ታሊባንን ጨምሮ ለጥቃቱ ኃላፊ ነኝ ያለ ወገን እስካሁን አልተሰማም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የዓለም ዜናዎቹን ሰማን። ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ሐምሌ 28 ምሽት ፕሮግራም ይቀጥላል። የምናስተናግዳችሁ ቆንጅ ይታየና
አዲሱ አበበ ነን። ለምሽቱ ወደ አሰናዳናቸው ልናልፍ ነው። ቀዳሚው አብይ ርዕስ
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከተለያዩ የአፍሪካ ሀገሮች ተሰባስበው ላለፉት 6 ሳምንታት የመሪነት ስልጠና ከወሰዱ ወጣት አፍሪካውያን መሪዎች ጋር ባደረጉት ውይይት ብሩህ ተስፋ ላላት አህጉር እድገት ወጣቶች ከፍተኛ ሚና አላቸው ብለዋል። ሄኖክ ሰማግዜር ሚስተር ኦባማ ከወጣት አፍሪካዊ መሪዎች ጋር ያደረጉትን ውይይት ተከታትሏል።
በትናንትናው ዕለት በዋሽንግተን ዲሲ ወደ 1000 የሚጠጉ የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊ ወጣት አፍሪካውያን መሪዎች ጋር ለረጅም ጊዜ ተወያይተዋል። ፕሬዚዳንቱ ወደ አዳራሹ ሲገቡ በጉጉት ሲጠባበቁ የቆዩት ወጣት አፍሪካውያን አዳራሹን በጭብጨባና 55ኛ ዓመት የልደት በዓላቸውን ለሚያከብሩት ፕሬዚዳንት መልካም ልደት እያሉ ዘምረዋል።
It is so good to see all of you. Okay, everybody settle down, settle down.
ላመሰግናችሁ ወዳለው ሁላችሁንም እንግዲህ በጣም ደስ ብሎኛል ነው ያሉት ፕሬዚዳንት ባራክ ኦባማ። አፍሪካውያን ወጣቶች ደግሞ የባህል ልብሶቻቸውን ለብሰው አንዳንዶቹም ባንዲራ ያውለበለቡ ነው ፕሬዚዳንቱን የተቀበሏቸው። አፍሪካ አሉ ፕሬዚዳንት ኦባማ።
You have one of the world's fastest growing regions, home to a middle class that is projected to grow to over 1 billion consumers.
ችግሮቹ ድህነት፣ በሽታና የተለያዩ ግጭቶች ናቸው። ይሁን እንጂ ለውጥ ይታየኛል። አፍሪካ በፍጥነት በማደግ ላይ ካሉት አህጉሮች አንዷ ናት። ለብዙዎች መካከለኛ ገቢ ላላቸው ሰዎች መኖሪያ የሆነችና ከአንድ ቢሊየን በላይ ተጠቃሚዎች ያሏት አህጉር ናት። ሁላችሁም በቴክኖሎጂ የሰራችሁ ናችሁ ብለዋል። ወጣት አፍሪካውያን መሪዎች መርሃ ግብር ማለትም ያሊና ከዚህ ቀደም የነበሩትን የመሪነት ስልጠናዎች ለአፍሪካውያን ወጣቶች ፕሬዚዳንት ባራክ ኦባማ ያስጀመሩት የዛሬ 6 ዓመት ነበር። ከተለያዩ የአፍሪካ ሀገሮች በንግድ ሥራ ፈጠራ፣ በመንግስትና ሕዝብ አስተዳደር እንዲሁም የማህበረሰብ ለውጥ ፈላጊ ወጣቶችን ወደ ዩናይትድ ስቴትስ በማምጣት የልምድ ልውውጥ እንዲያደርጉ ሲሰሩ ቆይተዋል። ፕሬዚዳንት ኦባማ የመክፈቻ ንግግራቸውን በማሳጠር ከወጣት መሪዎቹ ጋር ሰፊ ውይይት አካሂደዋል።
I always say to young people, worry less about what you want to be and worry more about what you want to do. Because those are two different things.
እኔ ሁሌም ለወጣቶች የምለው ለምትሰሩት እንጂ መሆን ለምትፈልጉት አትጨነቁ ነው። እነዚህ ሁለት የተለያዩ ነገሮች ናቸው።
The most successful business people I know, they don't start off saying I want to be rich. What they say is I want to invent the personal computer.
እኔ የማውቃቸው ውጤታማ የሆኑ በንግድ ሥራ የተሰማሩ ሰዎች ሀብታም ለመሆን እፈልጋለሁ ብለው የጀመሩት አይደለም። እንዲያውም የግለሰብ ኮምፒውተሮችን እንዴት ልፍጠር ብለው ያሰቡ ናቸው። ፕሬዚዳንት ባራክ ኦባማ ከወጣት አፍሪካውያን መሪዎች ጋር ያደረጉት ሙሉ ንግግርን በፌስቡክ አት ቪኦኤ አማሪክ ላይ ማግኘት መከታተል ትችላላችሁ። በዚህ መርሃ ግብር ማለትም በማንዴላ ዋሽንግተን የመሪነት መርሃ ግብር 51 ኢትዮጵያውያን በዚህ ዓመት የተሳተፉ ሲሆን በአዲስ ከተማ ትምህርት ቤት የተማሪዎች ምክር አገልግሎት የሚሰጠው ሰይፉ ይልማ ለፕሬዚዳንት ባራክ ኦባማ ጥያቄ አቅርቧል። ከፕሬዚዳንቱ ንግግር በኋላ ኢትዮጵያውያኑን የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊዎች አነጋግረናል። በቀጥታ በፌስቡክም ከእናንተ ከአድማጮቻችን ጋር የሚወያዩበት መድረክ ፈጥረን ውይይት አካሂደናል። እንድትከታተሉት እንጋብዛለን።
ሄኖክን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የዕለቱን አብይ ርዕስ ነበር። ወደ ትንታኔው መጽሔት እናልፋለን።
ሰላሳ አንደኛው ኦሊምፒያድ ብራዚል ሪዮ ዲ ጄኔሮ ላይ ሊከፈት ነው። የመክፈቻው ስነ ስርዓት ነገ አርብ ይካሄዳል። ኦሎምፒክስ በልማዱ የደስታ የሆታ ጊዜ ነው። እርግጥ በየጊዜው ውዝግቦች ደብለቅለቅ ማለታቸው አይቀርም። የዘንድሮም ከዚያ የተለየ አይደለም ይላል የቪኦኤው አራሽ አርብሳሪ ያጠናቀረው ዘገባ። ቆንጅታ የነች የምታቀርበው።
የኦሊምፒክስ ችቦ በጀልባ ሪዮ ገብቷል። ሪዮ ጎዳናዎች ላይ ተቃዋሚዎች ስለገጠሙት ፊት በታቀደለት መንገድ ሳይሆን በሌላ አቅጣጫ እንዲጓዝ ማድረግ የግድ ሆኗል። በዘንድሮ ኦሊምፒክስ ዙሪያ ያለው ውዝግብ ይህም ብቻ አይደለም። የሩሲያ አትሌቶችና የአበረታች መድኃኒት ተጠቃሚነት ቅሌት ዓለም አቀፍ ኦሊምፒክስ ፌዴሬሽንን ሩሲያኑ አትሌቶች በሙሉ ከውድድሩ እንዲታገዱ ከሚፈልገው ከዓለም ጸረ አበረታች መድኃኒት ተጠቃሚነት ድርጅት ዋዳ ወርልድ አንቲ ዶፒንግ ኤጀንሲ ጋር ተጣምዶበታል። የዚካም ጉዳይ አለ። ዚካ ብራዚል ውስጥ የጤና መታወክ ገጥሟቸው የተወለዱ ከ1700 በላይ ሕጻናት ለህመሙ ያበቃቸው በትንኝ አማካይነት የሚተላለፈው ዚካ የሚሉት ቫይረስ እንደሆነ ተደርሶበታልና ስጋት ፈጥሯል። የጓባራራ ባህረ ሰላጤ ውሃ ደግሞ እጅግ በጣም በቆሻሻ የተበከለ ነው። በይፋ ብራዚል መንግስት ደረጃም ባይሆን በተዘዋዋሪ ስለ አደገኛነቱ ማስጠንቀቂያ እየተሰጠ ነው።
አትሌቶች በሙሉ የሂፒታይተስ ኤ መከላከያ ይከተቡ። ውሃውን እንዳይጠጡ፣ ውሃው ጋም እንዳይጠጉ።
ብራዚላዊው የሥነ ሕይወት ባለሙያ ማሪዮ ሞስካቴሊ ናቸው ሲያስጠነቅቁ የተሰሙት። አምነስቲ ኢንተርናሽናል በበኩሉ ሁከት ይባባሳል የሚል ስጋት እያሰማ ነው። የአምነስቲ የብራዚል ተጠሪ ሪናታ ኔደር
In the past 3 months between April and June, the increase in the number of people killed by the police in the city of Rio
ባለፉት 3 ወራት ማለት ከሚያዚያ እስከ ሰኔ ባሉት ጊዜያት ውስጥ ማለት ነው፣ ሪዮ ውስጥ በፖሊስ የተገደለው ሰው ብዛት ባለፈው ዓመት በዚህ ጊዜ ከነበረው ጋር ስናነጻጽረው በእጥፍ ጨምሯል።
የሆነ ሆኖ የዓለም አትሌቶች ሪዮ ገብተዋል። ህንዳዊት የሬስሊንግ አትሌት ሳካሺ ማሊክ ይሄ ሁሉ ችግር ተደቅኖ ለኔ እዚህ ቦታ መድረሴ ከጉዳቱ ጥቅሙ ይበልጥብኛል ትላለች።
ሰው እንዴት እንደሚቀየር ይገርማል። አሁን ትልቅ ቦታ እየደረስኩ ስለሆነ ድሮ ስጀምር ከምንም ያልቆጠሩኝ ያልደገፉኝ ሁሉ አሁን ጠጋ ጠጋ ይላሉ። በእርግጥ ያኔም ቢሆን አንዳንዶች ድጋፋቸው አልተለየኝም። ሌሎቹ ግን አንቺ ምንድን ነው የወንድ ስፖርት ውድድር ውስጥ መግባትሽ ምን ይባላል እያሉ ሲያላግጡብኝ ነበር።
የዩክሬኗ የጂምናስቲክስ አትሌት ጋኒ ራዚ ዲኖቫ በበኩሏ አሁን እዚህ ውድድር ውስጥ መሳተፌ የሀገሬን ግዛት ክሬሚያን ወራ የወሰደችብንን ሩሲያን እበቀልበታለሁ ትላለች።
የእኔ ፍላጎት ጠንካሮች፣ ብርቱ መንፈስ ያለን መሆናችንን፣ በክሪሚያ የተፈጸመብን ነገር ቡድናችንን ይበልጡን እንዳጠነከረ ለዓለም ማረጋገጥ ነው። ሩሲያው ቡድን ውስጥ የመግባት ሀሳቡም የለንም።
በሪዮ ኦሊምፒክ ለመወዳደር ከ11,000 በላይ አትሌቶች ተመዝግበዋል። የአበረታች መድኃኒት ተጠቃሚነቱ ቅሌት፣ የውሃ ቆሻሻነት፣ የዚካ ስጋት፣ የተቃውሞ እንቅስቃሴ ሁሉ እንዳለ ሆኖ ይህ ወቅት ብዙዎች እድሜ ልካቸውን ዝግጅት ያደረጉበት የለፉበት ነው። ስፖርት ለነገሩ ፈተናን ማሸነፍ ነው።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ጥሩ ዘገባ ነበር ቆንጆ። ሪዮ አርብ
ለምን በቴሌቪዥን
ተከታተልሽ ታያለሽ?
ምን ብዬን የጠየኩች? ቦሁ እየበራ ነው የሚሄደው ወይስ?
መልካም ምሽት
ወደቅ
ወደቅ። አይ እኔ ማላየም ብዙ ጊዜ
እርግጣው ይመስላል። ቁጭበለበት ነው መስከረም።
እስከ ምሽቱ 4 ሰዓት በ19 በ2 እና በ5 ሜትር ባንድ ይቀጥላል። እናንተ አድማጮች ከላካችኋቸው አስተያየቶች ለአሁኑ የመረጥናቸውን እንድትሰሙን ጋብዛለን።
አሎ እንደምናችሁ፣ ሰላም ናችሁ? አንድ የአማራ ክልል ኮሙኒኬሽን ሚኒስትር ያቀረባችሁ በጣም ጥሩ ለኢትዮጵያውያን ለሕዝብ ሁሉ ድረስ የሚል ሀሳብ ነው ያቀረበው። ምክንያቱ እኛ ጠላቶቻችን ራስ በራሳችን እንድንዋጋ ሕዝቡ እንዲጨራረስ አስበውት የነበሩ አልተሳካላቸው። የኮሚኒኬሽን ሚኒስቴር የአማራ ክልል ያቀረቡት በጣም ደስ የሚል ነው፣ ጥሩ ነው። እግዚአብሔር ኢትዮጵያን ሰላም ያምጣ። አመሰግናለሁ። ተሻለ ነው ከአትላንታ።
ሰላም ሰላም፣ ጤና ስትልኝ ቪኦኤ የአማርኛው ክፍል አዘጋጆች ሰላም ጤና ስትልኝ እያልኩኝ በዛሬው ቀን ስለ ኢትዮጵያ ኦሎምፒክ ወደ ብራዚል መሄድን በማስመልከት ሰፋ ያለ ትንታኔ ሰጣችሁ። በአትሌቶቻችን መካከልም ደግሞ ኢንተርቪው ሰጣችሁ ነበረ። በጣም የገረመኝ እነዚህ ሰዎች የኢትዮጵያን ሕዝብ ወክለው እና ኢትዮጵያን ወክለው የሄዱ መስሎኝ ነበረ። አልመሰለኝም የኦሮሞ ሕዝብ ብቻ ወክለው የሄዱ እና አማርኛ ማለት የኢትዮጵያ ብሔራዊ ቋንቋ መነጋገሪያ ነው። የፌዴራል ገቨርንመንቱ ድሮም እንደዛ ነው፣ ዛሬም እንደዛ ነው። አይ ብሊቭ ወደፊትም እንደዛ ነው። ምክንያቱም አማርኛ ማለት ዘረኝነት ማለት አይደለም፣ ኢትዮጵያ ማለት ዘረኝነት ማለት አልነበረም። ስለዚህ እነዚህ ሰዎች ሌላው ቢጠፋ ብሔራዊና ዓለም አቀፍ ቋንቋቸውን አማርኛ ተጠቅመው የሚፈልጉትን ፍላጎት ለመላው ለኢትዮጵያ ቢያዳርሱ ምን ያህል ትልቅ ባረጋቸው ነበረ። ይህ ከሆነ ግን በጣም ትልቅ ጥያቄ ውስጥ የሚያስገባ አትሌቶች ናቸው ማለት ነው እና የጥሩ ነገር ምሳሌ አልነበሩም። ሳዳምጥ ይሄን ለማለት ነው። በዚህ ላይ የኦሮሞ ሕዝብ ሰላምና ጤንነትን እመኛለሁኝ። ኢትዮጵያችን ለዘላለም አንድ ትሆንልን እያልኩ ለዛሬው አቆማለሁ። አመሰግናለሁ። ራስ ተስፋ
አስተያየት የላካችሁልን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመር 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ዝግጅታችን የተጋመሰ ነውና በሙዚቃ እረፍት ልንሰጣችሁ እያሰብን ነው። አዲሱ ምን ይመስላል? ጥሩ ሀሳብ ነው።
በጣም
ተጀምሯል።
በጣም ድንቅ ሀሳብ ነው። ድምጻዊውም እንደውም በሙዚቃው ያስታውቃል።
ኃይለ ኢየሱስ
ዴ አንቺ ጎበዝ ነሽ።
ኃይለ ኢየሱስ ንጉሱ ሹክ ብሎኝ ነው።
ያው እሺ፣ ኃይለ ኢየሱስ ግርማ ነው የመረጠልን። መልካም ምሽት በድጋሜ።
Wow.
ግሩም ምርጫ ነው። አንቺ ወደሽዋል ኃይለ ኢየሱስን
እንደምትናለ ንጉሱ አልተቻለም። እንዴት ነው?
ወደ ሁለተኛው አጋማሽ ተሸጋግረናል።
በምሽቱ አብይ ርዕስ ላይ እንደተሰማው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከተለያዩ የአፍሪካ ሀገሮች ተሰባስበው ላለፉት 6 ሳምንታት የመሪነት ስልጠና ከወሰዱት ወጣት አፍሪካውያን መሪዎች ጋር ትናንት ውይይት አድርገዋል። ብሩህ ተስፋ ላላት አህጉር እድገት ወጣቶች ከፍተኛ ሚና እንዳላቸውም ገልጸዋል። ከፕሬዝደንቱ ጋር በጉባኤው ከተሳተፉት ኢትዮጵያውያን ወጣቶች ጋር ይህንን ዝግጅት ሲከታተል የከረመው ሄኖክ ሰማግዜር ውይይት አድርጓል። ለፕሬዝደንቱ ጥያቄ ያቀረበላቸው መስማት የተሳነው ወጣት ሰይፉ ይልማም ሄኖክ ካወያያቸው ወጣቶች መካከል አንዱ ነው። እንከታተል።
የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች ጋር ውይይታችን ይቀጥላል። ይሄ መድረክ እናንተ በቀጥታ ከነኚህ ወጣት መሪዎች ጋር የምትነጋገሩበት የምትወያዩበት ነው። የእናንተን ጥያቄዎች ይዘናል። አስቀድመን ቀኑ ሙሉ ስናሰማችሁ ነበርና ታሪካቸውን እንቀጥላለን። በቅድሚያ ራሳቸው እንዲያስተዋውቁ ጋብዛለሁ። ግን ከጎኔ ያለው ሰይፉ ይልማ ይባላል። ፕሬዚዳንት ባራክ ኦባማን ጥያቄ ጠይቋል። ሰይፉ፣ ፕሬዚዳንት ባራክ ኦባማን ያነሳላቸው ጥያቄ ነበረ፣ ትንሽ አንዳንዱ በትርጉም ቀልጦ የቀረ ሀሳብ አለኝ ስትል ነበረ። እስቲ ንገረን።
ጥሩ ጥያቄ ነው። እኔ አሁን ይህን ጥያቄ ጠየቁበት አላመለ። ምክንያቱም ብዙ ጊዜ በዲቪ ሉተር አማካኝነቱ ወደ አሜሪካ የሚመጡ ሰዎች የተማሩ ሰው ቢያንስ አስራ ሁለተኛ ክፍል ሰርቶ በተለያየ ሙያ ላይ የተማሩ ሰዎች ናቸው። አሁን እዚህ በቴክኖሎጂ አማካኝነት ሲመጡ እነሱ የሚሰሩ ስራ እየሰሩ ያለው ስራ ከተማሩበት ከሙያ ሰው ጋር የሚመጣጠን አይደለም። በዚህ ምክንያት የቴክኖሎጂ ለአፍሪካ ጠቀሜታው ምንድን ነው የሚል ጥያቄ ነው የጠየቁት።
ጥያቄውን እናንተ የምትወያዩበት ነው። በያላችሁበት ከጓደኞቻችሁ ጋር ተነጋገሩ። ጥያቄው የቲቪ ሎተሪ አፍሪካን፣ ኢትዮጵያን በምን ይጠቅማል? ብዙ የሚወጡት አፍሪካውያን ኢትዮጵያውያን የተማሩ ናቸውና አፍሪካን በምንድን ነው የሚጠቅመው የሚል ጥያቄ ነው ለፕሬዚዳንት ባራክ ኦባማ ያነሳው። በነገራችሁ ላይ አዲስ ከተማ ትምህርት ቤት የጋይዳንስ እና ካውንስሊንግ የተማሪዎች ምክር አገልግሎት ነው የሚሰጠው። በስራው በስፋት ደግሞ ተመልሶ ስለሚሰራው ስራ እንነጋገራለን። ግን ከዛ በፊት ሌሎች እንግዶች አሉን። እስኪ ራስሽን አስተዋውቂንና የምትሰሪውን ስራ ግለጭልን።
ሚልሃ ደስታ እባላለሁኝ። የአካባቢ ጥበቃ ጉዳዮች ላይ ነው የምሰራው። በአሁኑ ጊዜ አዲስ አበባ ከተማ ውስጥ የሚገኘውን የአቃቂ ወንዝን የማጽዳት ስራ ላይ ከሲቪል ሶሳይቲ በኩል እሱ ላይ እየሰራሁ እገኛለሁ። ይህንንም ደግሞ 6 ሳምንት የቆየሁበት ፖርትላንድ ስቴት ዩኒቨርሲቲ የሚባል በሲቪክ ሊደርሽፕ ላይ ቆይቻለሁ።
ሚልሃ ከመሄዱ በፊት ራስን ወደ ማስተዋወቅ አንድ ጥያቄ አለኝ። ያቃቂ ወንዝን አስመልክቶ በተለይ እዚህ ላይ ጥናት የሚያጠና ሰው አውቅ ነበር እና ብዙ ወደ አዲስ አበባ የሚገቡ ሰላጣዎችና አትክልቶች ከዛ ተመርተው ወንዙ ውስጥ በውሃ ታጥበው ወደ ከተማ ወደ ገበያ እንደሚቀርቡ አውቅ ነበርና ሳምፕል ለመውሰድ ጥናት በሚያደርግበት ጊዜ እዛ አካባቢ ያሉ የፋብሪካ ዘበኞች ጥይት እየተኮሱበት ነበር የሚሰራውና ምን ያህል ፈተና አለው የአካባቢ ጥበቃን በተለይ ደግሞ ጥናት ማጥናት ያለውን ሁኔታ ለማሳወቅ በጥናት ፈተናው ምንድነው?
ብዙ ፈተናዎች አሉት። አይደለም ገበሬዎቹ ጋር ይሄድክ እየጠየቅክ ብቻ ሳይሆን እንዲሁ ሄደህ ሳምፕል ለመሰብሰብም ለማየትም ፎቶ ለማንሳትም ስትሄድ በጣም በጥዋት ካልሄድክ በስተቀር ወጥተው ድንጋይ የሚወረውረብሰዋለ ህብረተሰቡ ራሱ አንዳንድ ጊዜ በጣም የሚገርም ነገሮችም ይሉሃል። ይህን ፎቶ አንስተሽ ወስደሽ ልታሳይብን ነው ይላሉ። እና የሚገርመኝ ጉዳይ ይሄ ወስዶ ማሳየቱ አሳፋሪ ጉዳይ ከሆነ ለምንድን ነው መንከባከብ ማንችለው በሚለው ነገር ሁልጊዜ ጥያቄ ሆነብኛል። ግን ከዛም በላይ ደግሞ ያው ገበሬዎቹም እነዚህ ጥናቶች ከዚህ በፊት ሲወጡ ገበያቸውን ጎድቶባቸዋል። እነዚህ ጥናቶች ወጥተው ተመልሶ ለእነሱ የሚጠቅሙ ነገሮች ግን አልተሰሩላቸውም። ጥናቱ ወጣ። ይሄ እንግዲህ እኛ ማድረግ የምንፈልገው ነገር ጥናቱንና መሬት ላይ ወርዶ የሚሰራውን ነገር ደግሞ ለማገናኘት ነው። ይሄ ውሃ መጥፎ መሆኑ ከታወቀ ለምን ይመረትበታል? ለምን ያም ይመረትበት ከሆነ ደግሞ በዛ መካከል ያሉትን ችግሮች ለመፍታት የሚያሰራ የሚሆነ።
ስሜ ኑር ሀሰን መንሱር እባላለሁኝ። ቆይታዬ የነበረው በቢዝነስ ኤንትርፕረነርሺፕ ትራክ ውስጥ ክላርክ አትላንታ ዩኒቨርሲቲ የሚባል ሂስቶሪካሊ ብላክ ኤንድ ኮሌጅ ዩኒቨርሲቲስ ከሚባሉት ውስጥ የመጀመሪያው ዩኒቨርሲቲ ነው። ጥቁሮች ያቋቋሙት ዩኒቨርሲቲ ነው። እዛ ውስጥ ለስድስት ሳምንታት ነበር የቆየሁት። አሁን እየሰራሁበት ያለሁት አገልግሎት ኦንላይን ፔይመንት ሲስተም ወይንም ተመሳሳዩ እዚህ በአሜሪካ እንዲሁም በዓለም ላይ የሚታወቀው የፔፓል ሲስተም ተመሳሳይ የሆነ ፕላትፎርም ለኢትዮጵያ ገበያ አቅርበናል።
ምን ይባላል?
እሱን ልመጣበት ነበረ ቀደም ግን
ቸኮልኳ።
የኔፔይ ይባላል። የኔፔይ የኦንላይን ፔይመንት ሲስተም ነው። ድርጅቱ የኔፔይ ፋይናንሻል ቴክኖሎጂስ ይባላል። በስድስት ወጣቶች የተቋቋመ ድርጅት ነው። የዛ መስራች ከሆኑት አባላት ውስጥ አንዱ ነኝ። አራት ዴቨሎፐሮች፣ አንድ የማርኬቲንግና ግራፊክስ ዲዛይነር እና እኔ ደግሞ የንግድ አማካሪና የንግድ ባለሙያ ሆኜ የቡድኑ አባል በመሆን እየሰራን ነው። በቅርቡ እንደውም ከዳሽን ባንክ ጋር የነን ዲስክሎዥር አግሪመንት ገብተን የሙከራ አገልግሎት ልንጀምር በዝግጅት ላይ እንገኛለን።
እሺ፣ ማህሌት ተስፋ ይባላለሁ። በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ነው የምሰራው። አሁን በነበረኝ ስድስት ሳምንት ቆይታ በብሪጅዋተር ስቴት ዩኒቨርሲቲ ማሳቹሴትስ በፐብሊክ ማኔጅመንት ትራክ ውስጥ ነበር ስሰለጥን የነበረው። ወደዚህ ያሊ ፌሎውሺፕ እንድሳተፍ ያደረገኝ ግን ሞር ውጭ ጉዳይ መስሪያ ቤት መሰራው ስራ ሳይሆን ከዛ በፊት ለሁለት ዓመታት በዩኒቨርሲቲ መምህርነት አገልግዬ ነበር እና እዛ ላይ በተለይ በኤጁኬሽን ላይ ነበር የምሰራው። እንዲሁም በጀንደር ኢሹዎች ላይ ይሳተፍ ነበረ። በተለይ ኤጁኬሽን ላይ ከቋንቋ ጋር በተገናኘ ሁለቱ ዩኒቨርሲቲዎች ላይ ሰርቼ ነበረ፣ ስፔሲፊክሊ እንግሊዝኛ ቋንቋ ላይ በተመለከተ። ምክንያቱም እንግሊዝኛ ቋንቋ የትምህርት ቋንቋችን እስከመሆኑ መጠን በነበረኝ ሁለት ዓመት ማስተማር ስራ ላይ በጣም የእንግሊዝኛ እጥረት መኖሩ ብዙ ተማሪዎች ዩኒቨርሲቲ ሲገቡ እንግሊዝኛ ቋንቋ ባለመቻላቸው ምክንያት ትምህርት መቀበላቸው ላይ በጣም ችግር ፈጥሮባቸዋል። እዛ ላይ ነበረ ሲሰራ የነበረው።
ሁላችሁንም እናመሰግናለን። በቀጥታ አትቪዋ ማሃሪክ ላይ ጥያቄዎቻችሁን መቀበል ጀምረናል። ጥያቄዎቻችሁን፣ አስተያየቶቻችሁን አቅርቡ። የሚሰሩትን ስራም ሰምታችኋል። በጣም ግሩም የሆኑ ወጣቶች ናቸው። ስራቸው ደግሞ በማህበረሰባቸው ውስጥ ለውጥ ለማምጣት የሚሰሩ ናቸው። ስለዚህ በጣም የተናገርከው ነገር ደስ ስላለኝ የክፍያ ጉዳይ ስታወራ ብር መሸከም ራሱ በነገራችሁ ላይ ኬንያ ስትሄድ ኤምፔሳ ማንንም ሰው በስልክ ቴክስት አድርገህ መክፈል ትችላለህ እና ኢትዮጵያ የገንዘብ ዘርፉ ወይም ደግሞ የፋይናንሻል ሴክተሩ በጣም ክፍት ስላልሆነ እንዴት ነው የሚያሰራ ነው? እናንተ
የኢትዮጵያ ብሔራዊ ባንክ የሚያስቀምጣቸው የመተዳደሪያ ዳይሬክቲቮች አሉ በየጊዜው የሚወጣና ከሁለት አመት በፊት የወጣ የሞባይል ባንኪንግ እና የኢንተርኔት ባንኪንግ አገልግሎትን ለመምራት እና ለማስተዳደር የሚያስችል ዳይሬክቲቭ ይወጣል እና በዛ ዳይሬክቲቭ አማካኝነት የዚህ አይነት አገልግሎቶችን መስጠት የሚቻልበት ኦፕን የሆነ ቅጽ አለ የተጻፈ እና በዛ መሰረት ላለፉት አመት ከስድስት ወር አካባቢ የፈጀ ያክል ኢንቨስቲጌሽን እና ዴቨሎፕመንት ሪሰርች የሚፈልግ ነገር ሰርተናል። ባይ ዘ ወይ ወደዚህ ሲስተም የመጣንበት ክፍያ ስነስርዓቱን የኦንላይን ክፍያ ስነስርዓቱን ለማዳበር የተነሳንበት ዋና ምክንያት ከዛ በፊት የኦንላይን ሾፕ ባለሱቅ የሚባል የኦንላይን ሾፕ ነበረ እንዲሁ በጓደኞቻችን የተቋቋመና አገልግሎት ለመስጠት የባህል ልብሶችን ወደዚህም ወደ ተለያዩ ዓለማት ክፍሎች ለመሸጥ የሚያስችል እዛውም ኢትዮጵያ ውስጥም ለመሸጥ የሚያስችል ፕላትፎርም ነበረ። ነገር ግን ማሰራት አልቻለም ወይንም መስራት አልቻለም ማትረፍም አልቻለም ንግዱ ምክንያቱም የዚህ አይነት የክፍያ ስነ ስርዓት ስላልነበረና ያንን መፍትሄ ለማበጀት በሚል የተቋቋመ እንቅስቃሴ ነው እና ውልደቱም ያው ካንድ ከመስራች ከነበሩት ማከል አቶ ሲሳይ ጌትነት የሚባል ጓደኛዬና አቶ ኤርሚያስ ኃይለ ኢየሱስ የሚባል ጓደኛዬ የጀመሩትና ከዛ በኋላ እኛን ሲያማክሩን አሃ ይሄማ ትልቅ መፍትሄ የሚያስፈልገው ችግር ነው ስለዚህ መስራት አለብን ተባብለን ያው ባለፉት ያለፈውን አመትና ከስድስት ወር ያለፈ ጥናት ከጨረስን በኋላ ሲስተሙን አዘጋጅተን ለገበያ ልናቀርብ ይችላል።
ጥያቄ እየመጣል ነው የኔ ፔይ የሞባይል አፕ ወይም አምድ በዓለም አቀፍ ነው ወይስ በኢትዮጵያም ነው ብሎ አዲስ መኮንን ጥያቄ አቀርቦላል።
ደስ የሚለው ነገር ይሄንን ፌሎሺፕ ካገኘው በኋላ ወደ አሜሪካ ከመጣው በኋላ ፓርትነርሺፕ ያስፈልጋል ይሄ ስራ ዓለም አቀፍ ባንኮች አገልግሎት መስጠት የሚችሉ ባንኮች ጋራ የትብብር ስምምነት ያስፈልጋል ኢትዮጵያ ውስጥ ገንዘብ አስገብቶ ለመላክ እንዲያስችል። ስለዚህ ያንን ለማድረግ አሁን የተስማማናቸው በንግግር ላይ በውይይት ላይ ያለንበት መልኩ አለ ከዌልስ ፋርጎ እንዲሁም ባንክ ኦፍ አሜሪካ ጋር ግንኙነት ያላቸው ነጋዴዎች ኢንቨስተሮች የአሜሪካ ኢንቨስተሮች ጋራ ኮንታክት አለኝ። ያንን ነገር ወደ አገር ቤት ከሄድኩኝ በኋላ አበረታ ወደ ስራ እንዴት መለወጥ ይችላል የሚለውን ከቡድኔ ጋራ ተስማምተን ወደሚቀጥለው ስቴፕ ስንሄድ በእርግጠኛነት የመኒ ትራንስፈር አገልግሎቱንም ለመስጠት የሚያስችል አቅም ይኖረናል። ሲስተሙ ለዛ ብቁ ነው። ከዛ በተረፈ ስምምነቱ ልክ እንደጸደቀልን ስራውን እንጀምራለን። እንደውም ሐሳባችን በዌስተርን ዩኒየን እና በሌሎች የሐዋላ አገልግሎት ምክንያት የሚደርሰው የክፍያ መጠን 10% ነው እና ከዛ በላይ። ስለዚህ እኛ ኖርማሊ በ3% ክፍያ ኮሚሽን ሬት ትራንስፈር እናደርግ ከሆነ ወደ አገር ቤት ፈሰስ የሚደረገው የፎሬን ኤክስቼንጅ ሪዘርቭ ይጨምራል። ስለዚህ ለሀገሪቷም የተለያዩ የኢኮኖሚ ኢንቨስትመንቶች እንዲሁም እንቅስቃሴዎች ግብዓት የሚሆን የፎሬን ኤክስቼንጅ ሪዘርቭ ይጨምራል ብለን እናስባለን። ያንን ከተሳካልን ለኢኮኖሚው በቂ የሆነ አምድ እንፈጥራለን ብለን እናስባለን።
አስተያየቶቻችሁ እየደረሱን ነው። በጣም እናመሰግናለን። እናንተ ናችሁ አስተያየቶቹን የምትልኩት። የኛ ስራ ከነሱ ጋር እንድትወያዩ መድረኩን መፍጠር ነው። የናንተ መድረክ ነው ይሄ። በጣም ደስ የሚል አስተያየት መጥቶልናል። አዲስ መኮንን ነው። ሄኖክ ይሄንን ውይይት በማዘጋጀት አመሰግናለሁኝ። ለሰይፉ ጥያቄ አለኝ። ፈተናዎቹን እዚህ ለመدرس ተቋቁመ እንዴት ነው እዚህ የደረስከው? አንደኛው ጥያቄ እሱ ነው እና በጣም በተለይ ደግሞ የአካል ጉዳተኞች ለእንደዚህ አይነት ትልቅ ቦታ ለመدرس ሁኔታቸውን ያለባቸውን ፈተና ተቋቁመው እዚህ ቦታ በመدرسአቸው በጣም ደስ ብሎኛል አመሰግናለሁኝ ብሏል። እንግዲህ ስለ ፈተናዎችህና እንዴት ደግሞ እንደምትወጣቸው ግለጽልን።
በጣም ነው መሰግነው። እኔ መስመት የልታይነኝ ነው መስመት የሰውን መሆኑ ሀይል መሰላትልም ዲስብሊቲ የዝኖት ኢናቢሊቲ እንባለል። እሱ ደግሞ በአፍ በሳያሰውን በተግባር ለማሳየት ነበረ ጥረት ማድረገው።
አስተያየቶች እየመጡ ነው። አዲስ መኮንን በጣም ነው የማመሰግነው ሰይፉ፣ በጣም በጣም አይምሮ ብሩህ የሆንክ ሰውነህ። ይህንን ስራህን ደግሞ ኢትዮጵያ ሄደህ በተማሪዎች አብረው በሚሰሩ ሁሉ ተስፋፋለህ የሚል ተስፋለኝ ብሏል። እናመሰግናለን። በአምላክ በፈቃዱ ደግሞ ለሁላችሁ እግዚአብሔር ይባርካችሁ ይሙላላችሁ ብሏቸዋል። ከመጨረሳችን በፊት ይሁን ነገር ሆድ ይቆርጣል። በጣም ወሳኝ ነገሮች አሉ። የአካባቢ ጥበቃ በጣም ወሳኝ ነው ኢትዮጵያ ውስጥ። የአካባቢ ጥበቃ እንግዲህ ከአካባቢ ብክለት ጋር በተያያዘ እንደዚሁም በዓለም አቀፍ ደረጃ ካለው ብክለት ጋር በተያያዘ ሀገራችን በድርቅ ተጠቅታ ነበረ። ሰፊ የሆኑ ችግሮች አሉ። ወደ አንቺ ልምጣና ሚልሃ፣ የአካባቢ ጥበቃ አስፈላጊነቱ ምንድን ነው? እንዳንቺ ያሉ ወጣቶችስ ለምንድን ነው መሳተፍ ያለባቸው በአካባቢ ጥበቃ ዙሪያ?
መጀመሪያ የወጣቶች ጉዳይ ላይ ልምጣ። ለምሳሌ እኔ የምሰራበት አሁን የአቃቂ ወንዝ ለማጽዳት 30-40 ዓመት የሚፈጅ ስራ ነው። ስለዚህ እንግዲህ እኔ በማረጅበት ጊዜ ብዙ ተጠቂዎች ያስፈልጋሉ። ስለዚህ እኔም ሆነ አሁን የሚመጡት ወጣቶች ያንን ተተኪ ስራ የሚሰራ ሰው ብዙ ያስፈልጋል። አሁንም አቃቂ ላይ በጣም ብዙ የጤና ጉዳቶችን እያመጣ ነው ያለው፣ በተለይ እዛ አካባቢ ለሚኖሩት ሰዎች። እንዲሁም ወንዝን በምናይበት ጊዜ አዲስ አበባ ያው ወንዝን ተከትሎ የተመሰረተ ከተማ ባይሆንም ብዙ ቦታዎች በምናይበት ጊዜ ውሃና ወንዞች የከተማ ህይወትና የልብ ትርት አይነት ሆኖ ነው የሚቆዩት እና ይሄ የፐብሊክ ስፔስ ሰው ጊዜውን የሚያሳልፍበት እንዲሁም ብዙ ኢኮኖሚያዊ እና ማህበራዊ ነገሮችን የሚያካሄዱበት ቦታ ነው እና ለህብረተሰቡ ሪሶርስ ነው የሚሆነው። አሁን ግን ሪሶርስ ነው ብለን አይደለም የምናየው ያለ ነው ወንዞችን በተለይ እና አንደኛው ግን የጤና ጉዳይ አንደኛ ነገር ነው። ወደ ድርቅ ስንሄድ አሁን በቅርብ አንድ 5 ወር በፊት ጥናት እያካሄድኩኝ ነበር አፋር ውስጥ ድርቁ ልክ ሊነሳ በነበረበት ጊዜ ውስጥ እና ያንን ስታይ ይሄ የአካባቢ ብክለት እና የአየር ንብረት ለውጥ ብቻ አይደለም ያንን ችግር የሚያመጣው። ብዙ ችግሩን ያመጣው ጉዳይ የማኔጅመንት ጉዳይ ነው፣ የናቹራል ሪሶርስ ማኔጅመንት ጉዳይ ነው። ውሃችንን በአግባብ አለመጠቀማችን፣ የውሃ ዲስትሪቢሽን፣ ማህበረሰቡ አንዳንድ እነሱን የሚወክል ውሳኔዎች ላይ ናቹራል ሪሶርስን በተመለከተ ተሳታፊ ስለማይሆኑ እንደሚያስፈልጋቸው አይነት ፖሊሲዎች ባለመወቀራቸው የእሱ ተጎጂ ሆነዋል። ሁልጊዜ የድርቅና የብክለትን በምናወራበት ጊዜ ተፈጥሯዊ ጉዳይ ብቻ አይደለም፣ የማኔጅመንት ጉዳይ ነው ብዙ ችግር የሚያመጣው።
በጣም እናመሰግናቸዋለን። መልካም ምሽት። እናመሰግናለን።
ወደ ዩናይትድ ስቴትስ መጥተው የመሪነት ስልጠና ከወሰዱ ወጣቶች ጋር የተደረገውን ውይይት ነበር ያደመጥነው። ወጣቶቹን እናመሰግናለን። ግሩም ውይይት ነው። ሄኖክ ሌሎችም ያነጋገራቸው አሉ።
አብርሃም እንድሪያስ እባላለሁ። ፌስቡክ ላይ ፈልጋችሁ አድ ብታደረጉኝ በቢዝነስና ኢንተርፕርነርሺፕ እንዲሁም አግሪፕርነርሺፕ ግብርናንና ኢንተርፕርነርሺፕን አንድ ላይ ባጣመረ መልክ ዲስከስ ለማድረግ በጣም ደስተኛ ነኝ እያልኩ
እኔ ግሩም አሰፋ እባላለሁ። ልታገኙን ከፈለጋችሁ ፌስቡክ ላይ ግሩም አሰፋ GROOM አሰፋ ነው።
እሺ፣ አመሰግናለሁ። እኔ ምህረት አምሳሉ እባላለሁ። ፌስቡክ ፔጅ ምህረት አምሳሉ MEHRET አምሳሉ። ትዊተር ላይም አለሁኝ፣ አክቲቭ ነኝ፣ ምህረት አምሳሉ። ማንኛውንም የእናቶችና የህፃናት ጤናን በሚመለከት እንዲሁም ደግሞ ትምህርታቸውን መቀጠል ለሚፈልጉ በማስተርስ በፒኤችዲ መቀጠል ለሚፈልጉና ማንኛውንም ምክር ለሚፈልጉ አለሁኝ። አመሰግናለሁ።
ሞላሊ በላይ ይባላለሁ። በኮንዶ ዩኒቨርሲቲ ነው የምሰራው። ፌስቡክ ላይ ሞላሊ በላይ ብላችሁ ታገኙኛላችሁ። በተለያየ የማስተማር የምርምርና የማህበረሰብ አገልግሎት ስራ ያላችሁ ኮንታክት ብታደርጉኝ መልሳለሁ። አመሰግናለሁ።
አንድ ቃል ላንሳላቸው። አንድ ሰው በሚኖርበት ወይም በምትኖርበት ቦታ በጣም ትልቅ ለውጥ ማምጣት ይችላል፣ ትችላለች። One person can be a force for positive change የፕሬዚዳንት ኦባማ ንግግር ነው። የእናንተ ምላሽ?
ከዚህ ንግግር በፊትም እኔ አገር ወይም ደግሞ ድርጅት በግሩፕ ያሉ ሰዎች በአንድ ጊዜ አይቀየሩም። ለውጥ የሚመጣው በግለሰብ ደረጃ ነው። ያን ለውጥ የሚፈጥረው በግለሰብ ደረጃ ያለ ሰው ነው እና ዓለም ላይ የመጡ የቴክኖሎጂውም ትልልቅ ለውጦች የምትላቸው በግለሰብ ደረጃ ተጀምረው ከዛ በኋላ እየሰፉ እያደጉ የመጡ ነገሮች ናቸው። እኔ ኢትዮጵያ ውስጥ የምሰራው ሜካናይዜሽን ላይ ትንንሽ መሬት ያላቸው ገበሬዎች ላይ ነው። ኢትዮጵያ 85% ገጠር የሚኖር ህብረተሰብ ስላላት እኔ በምሰራው ስራ 85% በአንድ መቀየር አልችልም። ወይም ደግሞ ለገበያ ብዬ የመረጥኩትን አካባቢ በአንዴ መቀየር አልችልም። አንድ ሰፈር ያሉ በአንዴ ብዙ ሰዎችን እንኳን መቀየር አልችልም። በሚችለው በአቅሜ አንድ ሰው ሁለት ሰው የምለውጥ ከሆነ የተለወጡት ሰዎች ብዙ ኦፖርቹኒቲ ለሌላ ሰው ይከፍታሉ። ስለዚህ አንድ ሰው አንድ ሰው ላይ ለውጥ ሊፈጠር ይችላል። አንድ ሰው በሂደት ብዙ ሰዎች ላይ ሊፈጠር ይችላል። ስለዚህ ይሄ ለኛ ጥሩ ትምህርት ነው። ከምናቀው ማንጻት እንደ ቫሊዴሽንም ደግሞ ማረጋገጫ ጥሩ ንግግር ሆኖ አግኝቻለሁ።
ያው ጥሩ የመሪነት ጉዞ እንደነበራችሁ ተስፋ አደርጋለሁኝ ሁላችሁም። አንድ ጥያቄ አለ ሰብስቤ ዳርጌ ነው። ክሎታችሁን ኢትዮጵያ ላሉ ወጣቶች ሰብስባችሁ ታካፍላላችሁ ወይ? እኔ እዚህ ላይ አንድ ነገር ልጨምርና ከስብሰባም ውጪ የማህበረሰብ የመገናኛ ብዙሃን ቴክኖሎጂዎች አሉ። እናንተ ደግሞ በዚህም የእድሜ ኩዮቻችሁ ጋር መገናኘት የምትችሉበትን መድረክ መፍጠር ትችላላችሁ። ፕሬዚዳንት ባራክ ኦባማ ምን ሲሉ ነበር በማህበረሰብ ድረገጽ ላይ?
ያለ ትርትር እዚህ ይሄ እድል ውስጥ በድብቅ የሚገኝ ትልቅ ኃላፊነት አለ። ያ ደግሞ ኃላፊነት ምንድነው? እኛ ያገኘነው እድሉን ላላገኙ ሰዎች ለማስተላለፍ በተጻፈ ወይም በተደነገገ ነገር ላይም ባይሆን በውስጣዊ የታወቀ ቃል መግባትም አለበት። ያንን ስል ምን ለማለት ነው? እኛ የምናቃቸውን ነገሮች ወደ አሜሪካ መጥተው ይህንን እድል ያላገኙ ብዙዎች አሉ። ያንን ግን ወደ እኛ ሀገር በሚገኘው ሪሶርስ፣ ወደ እኛ ሀገር በሚገኘው የነባራዊ ሁኔታ ውስጥ አስገብተን ማስተላለፉ ግዴ ነው።
እዚህ ላይ ለመጨመር ምናልባት ከአራት ወር በፊት እኔ የያንግ አፍሪካ ሊደርሺፕ ኢኒሽቲቭ ሪጂናል ሊደርሺፕ ሴንተር ፌሎ ነበርኩኝ። የዛ አልሚናይ ነኝ። ከዛ በኋላ እያደረግን ያለ ነው ምንድን ነው ኢትዮጵያ ካንትሪ ቻፕተር እንዲኖራት ከኢትዮጵያ ካለው የዩኤስ ኤምባሲ ጋር ሆነን አብረን እየሰራ ነው። ኦልሬዲ ኢናጉሬትድ ሆናል፣ ተከፍቷል። የኢትዮጵያ ቻፕተር ከወጣቶች ጋር ሀይ ስኩል ካሉ ኤሌመንተሪ ካሉና የዩኒቨርሲቲ ተማሪዎች ጋር ኦልሬዲ አብረን እየሰራን ነው። ከዛ አሁንም
ምን እንደምትሰሩ እስኪ መቼ እንደሚጀምር ይሄን መረጃ በጣም የሚፈልጉት ብዙ ወጣቶች ስለሚኖሩ እስኪ ንገሪያቸው። እንዴት ሊጠቀሙበት ይችላሉ? እንዴት ሊያገኙት ይችላሉ? መረጃውን ስጫቸው።
እሺ፣ ላውንች የተደረገው እኔ እዚህ ያለሁኝ የዛሬ 3 ሳምንት 4 ሳምንት አካባቢ ነው። ፌስቡክ ፔጃችን ላይ ያሊ ሪጂናል ሊደርሺፕ ሴንተር ኢስት አፍሪካ ኢትዮጵያ አሊሚናይ ቻፕተር የሚል አለ። እሱን ላይክ ቢያደርጉት ማንኛውንም ኢንፎርሜሽን ማግኘት ይችላሉ። እኔም ምህረት አምሳሉ እባላለሁ። በፌስቡክ ፔጅ ሪች አውት ቢያደርጉኝ ማንኛውንም ኢንፎርሜሽን ልሰጣቸው እችላለሁ። ይሄ ሪጂናል ሊደርሺፕ ሴንተር ኬንያ ነው ያለው። ከዚህ ከአሜሪካው ትንሽ ቀለል ያለ ውድድር ወይም ኮምፒቲሽን አለው። የተሻለ ቁጥር ያለው ሰው ይቀበላሉና ያንን አፕላይ እንዲያረጉ በጣም አበረታታቸዋለሁ። ስለዚህ ያንን በመጠቀም ደግሞ አሁን ከዚህ ከማንዴላ ዋሽንግተን ፌሎሺፕ ስመለስ አንደኛ ሁለቱን የያሊ ሪጂናል ሊደርሺፕ ሴንተር እና የዚህኛው አንድ ላይ አድርገን ሜንተርሺፕ ላይ የዊሜን ኢምፓወርመንት ላይ እንደዛ ነገሮች ላይ ሞር ለመስራት አስባለሁ። አንድ ላይ ለመስራት እናስባለን።
ምናልባት እዚህ ጋር ለመጨመር ያንግ አፍሪካ ሊደርስ ኢኒሺቲቭ እዚህ አሜሪካ ውስጥ ወይም ሪጂናል ሊደርሺፕ በመምጣት ብቻ አይደለም፣ ያሊ ኔትወርክ ሜምበር መሆን ይችላሉ። ወጣቶች ኦንላይን ኮርስ ላይ በነጻ ቢወሰድ ኦንላይን ኮርስ አለ። በዚህ አጋጣሚ መናገር የምፈልገው እኔ ለመጀመሪያ ጊዜ አይደለም ያመለከትኩት፣ ሁለተኛ ጊዜ ነው። ማመልከት አለባቸው። ተስፋ መቁረጥ አያስፈልግም። ያው ህልም ብሏል ፕሬዚዳንቱ፣ እሳቸውም ሲናገሩ ነበር ስለ ድሪም። ወጣቶች ያን ነገር ህልማቸውን ለማሳካት ጥረት ያስፈልጋል። ዝም ብሎ የሚመጣ ነገር እንዳልሆነ መናገር እፈልጋለሁ። እና እድሉ ሰፋ ያለ ነው። ሜምበር መሆን ይችላሉ። የተለያዩ እድሎችም ስለሚኖሩ ዋናው ነገር አሁን ምናልባት እንዴት አድርጋችሁ ታካፍላላችሁ በሚለው ነገር ለምሳሌ እኔም ሌሎቹ ጋም ስናወራ ነበር። ሂደን ወደ ኢትዮጵያ ከተመለስን በኋላ ወጣቶቹ የሚያመለክቱ ወጣቶችን ከዩኤስ ኤምባሲ አዲስ አበባ ካለው ጋር በተለያዩ ከተሞች ጋር ፕሮግራም አላቸውና እኛም ልምዳችን በማካፈል የነሱ ያላቸውን የተነሳሽነት ደረጃ ከፍ ከማድረግ አንጻር መስራት እንችላለን ብዬ አስባለሁ።
በመቀጠል የሚቀርበው ሳይንስና ቴክኖሎጂ ነው። አብራችሁን ቆዩ።
ያለንበት ዘመን የዕለት ተዕለት ሕይወታችን ከጠፍር ጋር የተሳሰረ ነው። ለአፍሪካ በጠፍር ይዞታ ኋላ ቀር ከሆነ የዓለም ክፍሎች ቀዳሚዋ ነች። ለዘመኑ የጠፍር እንቅስቃሴና ስለ አፍሪካ እንዲሁም ስለ ኢትዮጵያ የጠፍር እቅዶች ማብራሪያ የሰጡን ዶክተር ክላሌ አድሃኖም ዛሬም ውይይታቸውን ይቀጥላሉ። ዶክተር ክላሌ አድሃና የኢትዮጵያ የህዋ ሳይንስ ማህበር ሊቀመንበር ሆነው ሲያገለግሉ የቆዩ ሲሆኑ አሁን የምስራቅ አፍሪካ የህዋ ሳይንስ ማስተባበሪያ ዋና ዳይሬክተር ናቸው። ሰሎሞን አባታ ነው ያነጋገራቸው።
ይሄኛው ሴክተር ያለ ሳተላይት ይሰራል ብዬ ማለት በማይችልበት ደረጃ ነው ያለ ነው።
ሁሉንም አቀፍ ሆኗል ማለት ነው አሁን የሳተላይት ቴክኖሎጂ።
እስቲ ምንድን ነው የሚል መሰለህ ሰለሞን?
እሺ፣
አሁን ኢትዮጵያ ወይም አፍሪካ እየፈለገች ያለችው ዳቦን ነው።
አሁን እንደሱ የሚሉ አሉ በትክክል።
እየፈለገ ያለ እናንተ ግን ካላበዳችሁ በስተቀር እንደ ስለ ስፔስ ታወራላችሁ ይላል። አሁን ሁለቱን ላይ አይተን ወደ ጨረቃ መሄድ፣ ወደ ማርስ መሄድ ዲፕ ስፔስ የምንለው ይሄ ኤክስፕሎር እናድርግ ወይም ደግሞ እንፈትሽ አላልንም።
ህዋ ውስጥ ገብተን እንመራመር አይደለም ነገሩ።
አላልንም። አቅሙም አይኖርም፣ የሰው አቅምም የገንዘብ አቅም አይኖርም። ይሄ ከጊዜ በኋላ ይሰራል፣ አቅም ስንፈጥር ትክክል ይሰራል። ነገር ግን አሁን እያልን ያለ ነው ምንድን ነው እዚህ ለወር ስፔስ ለው እርዝ ኦርቢት የሚባለው ማለት ወረድ ያለውን ማለት ነው
በቅርብ ያለው የምድር ምህዋር
እስከ 36,000 ኪሎ ሜትር ያለው ከኢኩዌተር ወይም ምድር ወገብ ወደ ላይ እስከ 36,000 ያለው ከአራት መቶ አካባቢ እስከ 36,000 ያለው ነው ሳተላይቶች አሉበት ማለት ነው። እንደየባህሪያቸው ቅርብ ያለ ሳተላይቶች አሉ፣ ሩቅ ያሉ ሳተላይቶች አሉ ማለት ነው። ለምሳሌ ስፔስ ስቴሽን አለች አይደል? ኢንተርናሽናል ስፔስ ስቴሽን አለ። የጠፈር ጣቢያ ወደ 420 አካባቢ 440 ከ400 እስከ 440 አካባቢ መካከል ላይ ያለችው እና እሱ ራሱ እንግዲህ ከመሬት ወገብ ወይ ወደ ላይ ማለት በኪሎ ሜትር
440 ኪሎ ሜትር ማለት ነው።
ከ440 ባለው ሬንጅም ስለዚህ ሌሎች ሳተላይቶችንም እንደየባህሪያቸው ማለት ኦብዘርቬሽን የምንላቸው መሬት ምልከታን የሚያደርጉት ማለት ነው በካሜራ ሲስተም ስለሆነ ወደ ቅርብ ነው የሚሆኑት ማለት ነው። እስከ 600 ከ800 በታች ናቸው የሚሆኑት፣ 800 ኪሎ ሜትር በታች ናቸው የሚሆኑት። ከዛ በላይ ወደ 36 የሚጠጉ ደግሞ የቴሌኮሙኒኬሽን እና ብሮድካስቲንግ
የዜና ማሰራጫዎች ማለት ነው
እነሱ ላይ ነው የሚሆኑት ማለት ነው። እሱ ነው። ሌላው ይሄ ሬዲዮ ማለት ነው። ሬዲዮም ከስፔስ ጋር በተያያዘ የሚሰራ ሬዲዮ የሚሰማ አሁን እናንተም በሬዲዮ አይደለም ኢንፎርሜሽኑን እያሰራጫቸው ያላችሁ እሱም ስፔስ ወይም ህዋን መሰረት ያደረገ ነው እንጂ ዝም ብሎ የሚመጣ ነገር አይደለም።
አዎ ትክክል ነው።
ቴክኖሎጂውም በስፔስ ባለች ወይ ህዋ ባለው ቴክኖሎጂ ነው እና
ትክክል ነው። በሁለቱም ነው አሁን እኛ እያሰራጨን ያለ ነው። በሳተላይትም በሜትር ባንዶችም ነው እያሰራጨን ያለ ነው እና የሳተላይቱ ይበልጥ ጥራት እንዳለው ነው የሚታመነው።
ትክክል ነው። ስለዚህ ይሄን እያንዳንዱ የምንሰራው ስራ እያንዳንዱ ኮሚኒኬት የምናደርገው ከአንዱን ክፍለ ዓለም ወደ ሌላ ከአንዱ ሰው ወደ ሌላ ሰው ከአንዱን ሀገር ወደ ሌላ ሀገር የምናደርገው በሙሉ ሳተላይትን ማዕከል ያደረገው ግንኙነቶች እየዘመፍቷል ነው እና እነዚህ ነገሮች እንግዲህ ወደ አፍሪካ ወይ ወደ ኢትዮጵያ ስናመጣው ታዲያ ምን እያደረግን ያለ ነው የሚለው ነገር ይጠይቃል። ኦኬ አወራችሁ፣ ይህን ይህን አላችሁ። ማሰው ብዙም ጥሩ የሚናገርም አለ፣ አይሆንም ብሎ የሚከራከርም አለ። መከራከሩ ይሆናል የሚለው ሁለቱም የራሳቸው ጎራ ስለሆነ እኔ ሁለቱም መጥፎ ናቸው አለልም፣ በየራሳቸው እይታ ስለሚያዩት። እኔን ብጠይቀኝ ግን ኦኬ ስንጀምርም ነው ማለት ነው። ቀደም ብለን እኛ ለምሳሌ ትምህርት የጀመርነው በቴክሳን አካባቢ ትምህርት ነው የተጀመረው። ሞደርን ኤዲኬሽን ከመምጣት በፊት ቆሎ ተማሪ ሆነን በአብዛኛው ሰው በተለይ ሲኒየር ሰዎች የምንላቸው ወይ ትላቅ ሰዎች የምንላቸው ቆሎ ተማሪ ሆነን የጀመሩት። አሁን ግን ያን ትሬንድ አይደል አሁን የምንከተለው። ዘመናዊ ትምህርት ስለመጣ ዘመናዊ ትምህርት ከኬጂ ጀምሮ ወደ 12 ከ12 ጨርሶ ከዛ ወደ ከፍተኛ ሁለተኛ ደረጃ ትምህርት ቤት ይገባል። የመማር ደረጃ አለ። ዞር ብሎ አንድ ህፃን ዝም ብለ ሀይ ስኩል አይገባም ወይ መካከለኛ ሁለተኛ ደረጃ አይገባም። እኛም የስፔስ ጉዳይ ስንል ዘው ብለን ጨረቃ እንሂድ ወይ ማርስ እንሂድ አንል። መሰረታዊ የሆኑ የሳይንስ ክህሎቶች እና እውቀቶች አሉ። ይህን ጄኔሬሽን ወጣቱ ጄኔሬሽን ይህን ካላስተማር ወደዛ እንዲገባ ካላረግን ያለንን ካሪክለም የትምህርት ካሪክለም ሪቫይዝ አድርገን ያንን እንዳጠቃለን ካላረግ ነው ወደኋላ እንቀራለን።
አንድ ሰዓት ላይ መጀመር አለበት እና ባለው አቅምም ቢሆን መሄድ አለበት ነው የሚሉኝ። እሺ
ሁለተኛ ምንድን ነው? አንድን ሰው ከታች ጀምረ ስታስተምረው እና ላይ ከደረሰ ዩኒቨርስቲ ወይ ደግሞ ከዩኒቨርስቲ ካለፈ በኋላ ስታስተምረው የተለያዩ ናቸው። ኮስትም በኮስትም ደረጃም በእውቀት አወሳሰድ ደረጃም የተለያዩ ናቸው። ለምሳሌ አንድን ልጅ ጋዜጠኛ ሆናለሁ ብሎ ከታች ጀምሮ ከጀመረ ክህሎቱም ፍላጎቱም አብሮት ያድጋል። ነገር ግን ዩኒቨርስቲ ከገባ በኋላ ሌላ ዲፓርትመንት የለምና የጋዜጠኛ ዲፓርትመንት ወይም ጆርናሊዝም ዲፓርትመንት ግባ ተብለው ሳይወድ ውስጡ ሌላ ስሜት እየተሰማው ሌላ እየፈለገ ጋዜጠኝ ተምረው ከዛ በኋላም ስራ ስትለው ሙሉ ሰው አይሆን። ደሴም ወደ ሳይንስ ስንመጣም ወደ ኢንጂነሪንግ እንምጣ ሁሉም ጋር መሰረታዊ ሳይንስ ጋር ስንመጣ ማለት ነው። ስለዚህ ከታች ነው ኮትኩተን ማሳደግ ያለብን ነው። ለምሳሌ ቦልደን ቻርልስ ቦልደን ያሉን አስትሮኖት ማምረት ከፈለጋቸው የአስትሮኖት ሰውን ማሰልጠን ከፈለጋቸው አሁን ኤሌመንተሪ ኬጂ ያሉት ወይ ኤሌመንተሪ ያሉት ናቸው መሆን የሚችሉ ማለት ነው። አትድከሙ። ከደሙ ጋር ተዋህዶ ማደግ አለበት። ስፔስ እንትን ሳይንስ አይደለም። ለምን ከመሬት አንስተን ወደ ስፔስ እንልከው አንድ ሰው የወታደራዊ ስሜት ጭምር እንዲሰማው ይፈለጋል። ለምን ብሞት ለሀገሬ ነው እስከ ማለት የሚችል ስለመመለሱ አንዳንድ ጊዜ እርግጠኛ አይደለንም። ለምን ሳይንስ እንኳን አስተካክለን ብንልከውም ነገር ግን ከዚህ ያጋጠመን ነገሮችም ስለምናውቅ ሁለት ክስተቶች አጋጥመውናል። ስለዚህ ብሞትም ላገሬ ነው ብሎ የሚል ትውልድ ነው መፍጠር መቻል አለባቸው እንጂ አይ አንተ ከእንግዲህ በኋላ ወደ ስፔስ ትገባለህና ስልጠና ትገባለህ ተብሎ ያልፈለገው ነገር እንደፈለገው አድርገን ማሰልጠን አንችልም። ዘመኑ ከሰለጠነ በኋላ አልሄድም ብን አስረን ወደ ሰማይ መላክ አንችልም። ለምን? እዛ ጋ ሄዶ ስራ ሰርተን እንዲመጣ ስለምንፈልግ ማስገደድም አይቻልም በአሁኑ ዘመን።
እና
ስለዚህ ከታች እንጀምር የሚለው ነው።
እና ዶክተር ከላሊ አሁን በቀጥታ ልክ ካሉኝ ቦታ ወደ ኢትዮጵያ ንግባና በምን ሁኔታ ላይ ይገኛል? መሬት ላይ ያለው ሁኔታ ኢትዮጵያ ውስጥ አሁን እንዴት ይተረጎማል? ይሄ ያሉኝ ሁሉ
በመንግስት እጅ ያሉ ነገሮች ያላለቁ ነገሮች ማውራት አልፈልግም። ካለቁ በኋላ የሚመለከተው አካል ስለሚያወራ ማለት ነው። ነገር ግን መንግስት ይሄ በግልጽ በጂቲፒ የእድገት እና የምንድነው ጂቲፒ የምንለው ግሮዝ ኤንድ ትራንስፎርሜሽን ፕላን ማለት ነው።
እሺ፣ የእድገትና የትራንስፎርሜሽን እቅዱ ማለት ነው።
እቅዱ ሁለት ማለት ነው። ኢትዮጵያቱ ምነው እዛ ውስጥ ለስፔስ ሳይንስ የሚሆን አቅም መገንባት እንዳለብን አስቀምጠናል፣ ተቀምጠዋል፣ መንግስት አስቀምጠዋል። ይሄ እንዴት ነው ታዲያ ተግባር ላይ ትራንስሌትድ የሚሆነው የሚባለው? መጀመሪያ ተቋማዊ ማድረግ ነው፣ ተቋምን መፍጠር ነው፣ በሀገር ደረጃ ነው። ጎን ለጎን ግን ዩኒቨርሲቲዎቻችን ይሄን የስፔስ ስልጠናዎች እየሰጡ ናቸው፣ በተለያዩ የስፔስ ፕሮግራም ማለት ነው። ስለዚህ መንግስትም ተቋማዊ አድርገው ሴክተሩን ከዛ አለፍ ብሎም ኢንዱስትሪውን ማልማት የሚችልበትና ከዛ መጠቀም የሚችልበትን አቅጣጫ ካስቀመጠ ዩኒቨርሲቲዎቻችንም ዲፓርትመንቶች ከፍተው የመጀመሪያና የሁለተኛና ሶስተኛ ዲግሪ መስጠት ከቻሉ የእነኝህ ሁለቱን ድምር አንድን ነገር ያሳየናል ወይ ደግሞ ወደ አንድ ደረጃ እንድንሄድ ይመራናል የሚል እምነት አለን። ነገር ግን ይሄ ብቻ በቂ አይደለም ነው። ታዲያ ምን መደረግ አለበት? እነኚህ ስለ በህዋው ዘርፍ በመጠቁ ሀገሮች ጋር ግንኙነት መፍጠር ግድ ነው፣ ለራሳቸው ስንል ማለት ነው። እነሱ እነማን ናቸው መቁጠር ብቻ አለ። አሜሪካ አለች፣ አውሮፓ ህብረት አለ የራሱ አለው፣ ራሽያ አለች፣ ቻይና አለች፣ ህንድ አለ እና ኮሪያን እና ጃፓንን ጨምሮ ማለት ነው። እነኚህ የራሳቸውን እውቀት እና ቴክኖሎጂ ማዕከል አድርገው ነው ለእኛ ማገዝ የሚችሉት። ቅድም እንዳልኩ በነፃ የሚባል ነገር የለም። አሁን ኢትዮጵያ አንደኛ ያላትን የጂኦግራፊካዊ አቀማመጥ የዓለምን ኮሞዲቲ ከሰባ እስከ ዘጠና የሚሆነው በቀይ ባህር በሚያልፍበት አካባቢ ነው ያለችው። ሁለተኛ ብዙ ህዝብ አላት፣ ሰፊ መሬትም አላት። ገና በማደግ ላይ ያለች ነች፣ ገበያም ይኖራታል። ይህን ሲሆን እነኛ ሀገሮችን ኢትዮጵያ እየፈለጉበት ያሉ ምክንያት አንደኛው ይሄን ለምን በጣም ማልቲ ቢሊዮን ዶላር ገበያ ነው ተብሏል። የስፔስ ኢንዱስትሪ ማለት ነው። እዚህ ስፔስ ኢንዱስትሪ ውስጥ እንደዛ ከሆነ የሌላቸው ሀገሮችን እንዲኖራቸው ስለሚፈለግ ማለት ነው ይፈለጋል። ከሚፈለጉት ውስጥ አንዷ ኢትዮጵያ ነች። ኢትዮጵያንም ይሄንን ገበያ ያላት መሆኗ ካወቀች አጠቃቀም ላይ ጥንቃቄ አድርጋ መቀጠል ነው የምትፈልገው። አንዱን ይሄ ሰርቼ እሰራልሻለሁ እና ይሄ ማስወንጨስ ትችላለች ስላለን ብቻ እሱን ከእሱ ጋር ብቻ ግን ይፈጥራል ሌሎቹንም አይ እንግዲህ ከእሱ ጋር ወይ ከዚች ሀገር ጋር ግኝ ስለፈጠን ሌሎቻችሁ አንፈልግ የምንልበት ደረጃ አይደለም ያለ ነው። የሁሉንም ፍላጎትንና ሊሰጡት የሚችሉትን ነገርን ያያል መንግስት። ከዛ በኋላ ጉዳቱና ጥቅሙ መዝኖ ውሳኔ ይሰጣል ማለት ነው። ይሄ በጣም ሰፊ ስራ እየሰራን ወደሚል ደረጃ እንኳን ባልደርስ ተጀምሮ ያለው በመንግስት ደረጃም እና በተቋም ደረጃ ግን ጥሩ ወደሚባል ደረጃ ሊወስደን የሚችል ነው።
ከዚህ በፊት አቶ ተፈራ ዋልዋን አነጋግሬያቸው በነበረ ጊዜ ሳተላይት የማምጠቅ እቅድ በቅርብ ጊዜ እንዳለ ገልጸውልኝ ነበር። እና ይሄ በአሁኑ ጊዜ እየተሰራ ነው ያለው? ይሄ ዝግጅት እየተደረገ ነው ያለው? መቼ ሲመጣ?
አሁን ሰለም ግልጽ አድርጌ ልንገር፣ ሳተላይት ማምጠቅ አስቸጋሪ አይደለም።
አድማጮች ከመሰናበታችን በፊት አጫጭር ማጠቃለያ ዜናዎችን እናሰማ። በኦሮሚያ ሰላማዊ ሰልፍ ለማድረግ በይፋ ለክልሉ መንግስት ያሳወቀ አካል እንደሌለ የክልሉ ርዕሰ መስተዳድር አቶ ሙክታር ከድር ገለጹ። አቶ ሙክታር ዜጎች ሰላማዊ ሰልፍ በማድረግ ሀሳባቸውን የመግለጽ ህገ መንግስታዊ መብት ያላቸው መሆኑን በመናገር በአሁኑ ሰዓት ግን በሰላማዊ ሰልፍ ስም እየተላለፈ ያለው ጥሪ እውቅና የሌለው መሆኑን ተናግረዋል።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ከምሽቱ 3 እስካሁን 4 ሰዓት በ19 በ22 እና በ25 ሜትር ባንድ ሲያሰማ የቆየውን ፕሮግራም ሲል ያበቃ።
ያስተናገድናችሁ ቆንጂት ታዬና
አዲሱ አበበ ነው።
ስምን ልትረሳው እንዳይሆን። ለማንኛውም ነገ በ3 ሰዓት እንገናኛለን። ወደ ትግርኛ ቋንቋ ስርጭት እንለፍ። ደህና ደሩ።
ሰላም። ደህና ደሩ።